በዚህ ሰሞን የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የተሰኘ ተቋም አንድ ዘመቻ ጀምሯል። ዘመቻው ኢትዮጵያ ለ21 ዓመታት በአባልነት ከቆየችበት ወደ 40 የሚጠጉ የአፍሪካ ሀገራትና ዩናይትድ ስቴትስም በንግድ መስክ ካስተሳሰረው ድንጋጌ እንዳትሰረዝ የሚጠይቅ ነው። እስካሁን ድረስ ከ10,000 በላይ ሰዎች ድጋፋቸውን በፊርማ እንዳሳዩበት፣ ውሳኔ ሰጭነት ሚና ላላቸው አካላትም እንደሚደርስ ከተነገረለት ዘመቻ አስተባባሪዎች ጋር ቀርበን አጭር ቆይታ እናደርጋለን። ቆየት ብለን ደግሞ ኢትዮጵያ ከአግዋ አባልነት ልትሰረዝ እንደሚገባ የሚጠይቅ ቆን ሐሳብ የሚደግፉ አንድ እንግዳ ይብቅላሉ። አስቀድመን የዩናይትድ ስቴትስ መንግስት ኢትዮጵያን ከአፍሪካ እድገት እድል ድንጋጌ ወይንም አጎአ ሊሰርዝ አይገባም በሚል የሚሟገቱትን ወገኖች እንስማ። አቶ መስፍን ተገኑ የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር ናቸው። እንዲሁም አብሯቸው ደግሞ ዘመቻውን ከሚያስተባብሩት መካከል አንዱ የሆኑት አቶ ኤልያስ ህሩይም አሉ። በስልክ ያገኘኋቸው አቶ መስፍን የዘመቻውን ዋና ግቦች በመጀመሪያ አስረዱናል።
የጀመርነው ዘመቻ የአገዋ አፍሪካን ኦፖርቹኒቲ ኤንድ ዲቨሎፕመንት አክት ሰው ስራ ላይ የነበረው ከ2000 ዓ.ም ጀምሮ ተግባር ላይ የነበረው አዋጅ መሰረት ኢትዮጵያ ውስጥ የአሜሪካን ካምፓኒዎች ገብተው ከቀረጥ ነጻ የሆኑ እቃዎችን ወደ አሜሪካን እንዲገቡ የሚፈቅድ ህግ ነው እና በዚሁ መሰረት ብዙ ኩባንያዎች ወደ ኢትዮጵያ ሄደው ስልካ ጨርቅና እንዲሁም አንድ አልፎ አልፎ ኤሌክትሮኒክስም ቢሆን ስራ ጀምረው ብዙ ሰው ተጠቃሚ ሆኗል። ወደ 100,000 የሚቀጠር ህዝብ በእነዚህ ኩባንያዎች እና በዚህ አዋጅ መሰረት ስራ ተቀጥሮ የሚገኝበት ሁኔታ ሲኖር፣ ለአሜሪካን ከኩባንያዎቹ ደግሞ ያው እንደምታውቁት ረከስ ያለ የሰው ኃይል ስለሆነ ያለው በዛ ተመርቶ የሀገር ኤክስፖርት የሚደረገው ለአምራች ኩባንያዎቹ ትርፍ ያለው እና ለሁለቱም የሚጠቅም ህግ ነው። አሁን የአሜሪካ መንግስት በተለይም የስቴት ዲፓርትመንት ሰዎች እየገፉ ያሉት ይሄ ኢትዮጵያ ውስጥ ባሉት ሁኔታዎች ምክንያት የተነሳ ኢትዮጵያ ለዚህ ተጠቃሚ ለመሆን አትችልም ብለው ከሊስት ውስጥ እንድትወጣ ነው ሙከራ እየተደረገ ያለው። እኛም የተቃወምነውም ይህንኑ ነው። 8 መለኪያዎች አሉ። 8ቱንም መለኪያዎች በአሁኑ ጊዜ ከመቼውም በላይ ታሟላለች ነው የምንለው። የሂውማን ራይትስ ቫዮሌሽን የሚባለውን ነው እነሱ አታሟላም የሚል ክርክር ያመጡት። እሱንም ቢሆን በቂ አይነት ክርክር እንዳልሆነ በፊት ለፊት ከስቴት ዲፓርትመንት ጋር ባደረግነው ንግግር አስረድተናል። በደንብ የገባቸው ይህንን ይመስለን። ግን እንግዲህ ስልጣኑን በእነሱ እጅ ስለሆነ እና መወሰን የሚችሉት እነሱ ስለሆኑ እንግዲህ ይህንን ሁኔታ ይሆናል እየተባለ ስለሆነ እሱ እንዳይሆን ነው በሚቀጥለው ሳምንታት ውስጥ 19 ድርጅቶች አሉ ለዚህ ጉዳይ ላይ ቦት የሚያደርጉ ማን ይቅውጣ ማን ይቆይ የሚለውን። ያ ቦት ከመሆኑ በፊት እንግዲህ ኢትዮጵያን አሜሪካንስ በሙሉ እዚህ አሜሪካን ሀገር ያሉት አውቀው ሬፕሬዘንታቲቮቻቸው ለኮንግሬሽናል ሬፕሬዘንታቲቮቻቸው ስልክ እንዲደውሉ እና ይሄ ሁኔታ መሆን እንደለበት እንዲያስታውቁ ነው ዘመቻው የተጀመረው።
ኢትዮጵያ በምህጻሩ አግዋ ተብሎ ከሚጠራው መርሃ ግብር ብትሰረዝ ልታጣው የምትችለው ነገር ምንድን ነው? በእርግጥ ስረዛው የሌላ የገዘፈ ኢኮኖሚ ማዕቀብ ዳርዳርታ ነው የሚል ስጋትስ አላችሁ ወይ? አቶ ኤልያስ ከእርስዎን ጀምርና አቶ መስፍን ሊጨምሩበት ይችላሉ።
ኢትዮጵያ ከአግዋ መውጣት ብዙ ጉዳት ነው ህብረተሰቡ ላይ የሚያደርሰው። ታርጌት የተደረገው መንግስት ማዕቀብ ማድረግ አይነት አቋም ሆኖ ሳለ ግን በደንብ ተጠንቶ የተደረገ ነገር አልመስልም። አግዋ ኢትዮጵያ ውስጥ ወደ 1 ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ 80% ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታቆኝ ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ሁለት ሶስት ሰው ደግፎ ነው የሚኖረው እና ይሄ በጣም ትልቅ ኢምፓክት ነው ያለው ህብረተሰቡን በትልቅ ሁኔታ። ጉዳቱ ቀጥታ የኛ ህብረተሰብ ከመሆኑ በላይ ቅድም መስፍን እንደጠቀሳቸው አንዳንዶቹ ካምፓኒዎች ኢትዮጵያ ውስጥ ኢንቨስት አድርገው የሚሰሩ እንደ ጋፕ፣ ገፍ፣ ኤችኤንኤል የተለያዩ ካምፓኒዎች ናቸው ኢንቨስት አድርገው እየሰሩ ያሉ እና እነሱን የሚጎዳ ነው። አቶ መስፍን ብዙ ስለሚሰራበት ወደ እሱ እነሱ ድፈር አደርጋለሁ።
እንግዲህ ኤልያስ እንዳለው ፋይናንሻሊ ኢምፓክቱ ምንድን ነው ላልከው፣ ተጠቃሚው ቀጥታ ያው ቅድም እንደተባለው ተቀጣሪው ህዝብ ነው ዳይሬክትሊ በቀጥታ። ከዛ ባሻገር በእርግጥ ጊቭ ኤንድ ቴክ እንደሚሉት አይነት ነገር ነው። የአሜሪካን ኩባንያዎቹም እዚህ ሀገር ኢንቨስት አድርገዋል፣ እንግዲህ ምንድን ነው የሚሆነው? ዲሊስት ብትደረግ ኢትዮጵያ እቃውን ከዛ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ በነፃ ገባ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ የኢትዮጵያ እዛ ኢንሴንቲቭ የነበረው ከመጀመሪያውም ወደዚህ ሀገር ያሳስገቡት መክፈሉ ስለሆነ በሱ ምክንያት ዲኢንሴንቲቫይዝድ ይሆኑና ፋብሪካዎችን መዝጋት ይጀምራሉ ነው ፍራቸው። ፋይናንሻል አቅም ሲጠር እንግዲህ በሀገር ደረጃ 500 ሚሊዮን ዶላር ሀገር ሚለው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም። ግን የኢሚዲየት የሚታይ 100,000 ሰው ተቀጣሪ ከነቤተሰቡ ሲቆጠር እስከ 1 ሚሊዮን ሊደርስ የሚችል ሰው በቀጥታ ኢምፓክት ይሆናል። ይሄ እንዳይሆን ነው ፍላጎታችን። ይሄ እንግዲህ ከኢትዮጵያ አንጻር ነው። ከአሜሪካን ኢንተረስት አንጻር ደግሞ የኛ አርጊመንት ይሄ የአሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ የአሜሪካን ኢንትረስት በሆርን ኦፍ አፍሪካ ፕሮ ኢትዮጵያ በሆነ አጀንዳ ለማካሄድ የተቋቋመ ድርጅት ነው የምንለው። ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቀው ነው። በአሁኑ ጊዜ አጎዋን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደርጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚክ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። ይህን እዚህ ላይ እንደው በማይሆን ሰበብ አስፈጥሮ ማሰናኮል ከአሜሪካን ኢንትረስት ጋር ስለማይሄድ ይህም ልክ አይደለም ባዮች ነን። ኤልያስ እንዳለው በአሁኑ ጊዜ ሳንክሽንም እናደርጋለን ብለው ያሉት ግለሰቦችን ነው። ሂማኒታሪያን ሲል በሚመለከት ጥፋት አለ የሚሉትን ግለሰቦች ነው ሳንክሽን እናደርጋለን የሚለው በቅርቡ የወጣው ማስጠንቀቂያ። ሰፋ ያደርጉታል ወይ እንግዲህ እሱ የሚታወቅ ነገር የለም። ሰፋ እናደርገውም የሚልም ኢንዲኬሽን አሳይተዋል። ምክንያቱም ብዙ ጊዜ ይሄ ሁኔታ ሲጠቅም አልታየም። ሊኖራል አይኖርም የሚለውን ነገር ለመገመት አስቸጋሪ ነው። ግን እንግዲህ ተስፋ የምናደርገው እሱ አይኖርም ነው። እሱም አይኖር ይሄኛውም አይደረግ ባዮች ነን።
ዩናይትድ ስቴትስ ኢኮኖሚያዊና ፖለቲካዊ ጫናዎችን እየወሰደች ያለችው ኢትዮጵያ ውስጥ ጠመንጃን እንደ መፍትሄ መውሰድ እንዲቆም፣ የሰብአዊ መብት ረገጣዎች እንዲገቱና ሁሉም አካላት ወደ ጠረጴዛ እንዲመጡ ለማድረግ መሆኑን በአንድም ሆነ በሌላ መልኩ ገልጻለች። በዩናይትድ ስቴትስ የዘርፉ ባለስልጣናት ቦታ ብትቀመጡ እናንተ ይህን እርምጃ ከመውሰድ የሚያግዳችሁ ምክንያት ምንድን ነው? የተሻለው እርምጃስ ምንድን ነበረ?
ይሄ ጥሩ ጥያቄ ነው። በተለይ አገዋ ላይ ብናተኩር 8 መለኪያዎች አሉ እና 8 መለኪያዎቹ ቅድም እንዳልኩት ሙሉ በሙሉ እንደውም ከመቼውም ጊዜ በላይ እየተሟሉ ናቸው። 8ኛው እና አንዱ አሁን የስቴት ዲፓርትመንት ሰዎች የሚያነሱት ሂማን ራይትስ ቫዮሌሽን አለ። በዚሁ በሰሜን በሚካሄደው ጦርነት ምክንያት ቫዮሌሽን ስላለ እሱ በህጉ መሰረት ዲሊስት ማድረግ እንፈልጋለን። አላሟላችም ኢትዮጵያ ነው። እንግዲህ እዛ ጋር 2 ጥያቄ አለ። አንደኛ ጦርነት ባለበት ሁኔታ ሂማኒቴሪያን የሚባለው ነገር ምንድን ነው? እንዴት ነው ዲፋይን የምናደርገው? አንደኛ። ሁለተኛ ደግሞ ይሄ አለ የተባለው ነገር ምን እየተደረገበት ነው ላይ የሚለውም አስፈላጊውን እርምጃ እየተወሰደ እርማት እየተደረገ እና ሁሉንም ኤፈርት እየተካሄደ ከሆነ ይሄ እንደ ትክክለኛ ተግባር ተቆጥሮ አንድ ሀገር ዲሊስ እንድትደረግ መደረግ የለበትም። እና ካሁን እኛ እስከምናየው ከሆነ የኢትዮጵያ መንግስት ማንኛውንም አሶሲየትድ ተብሎ የሚባለውን ነገር በሙሉ ካለ ፊት መቅረብ እንዳለበት ያደረገ ሰው በሙሉ አድርገዋል ተብሎ የተረጋገጠባቸውን ሰዎች ህግ ፊት እንዳቀረበ የተለያዩ ኮሚሽኖች ከኢትዮጵያን ሂማን ራይትስ ኮሚሽን ጀምሮ እስከ ዩኤንኤችሲ ሁሉም ተባብረው ይህንን አትሮሲቲ የተባለውን ኮት አንኮት እንዲመረመር በጠየቁት መሰረት ፈቃደኛ ሆኖ በደንብ አስተናግዶ ምርመራው እንዲካሄድ እያደረገ ሲሆን በቅርቡም ደግሞ አባሳንጆ መጥተው ተሹመው እንዲጠናና እርምጃ እንዲወሰድበት ተሹመው እሳቸው በአፍሪካ አንድነት መሰረት ይህን የኢትዮጵያ መንግስት ተቀብሎ ስራው እየተካሄደ ነው የሚገኘው። እንግዲህ በእኛ አመለካከትና በህጉ መሰረትም እዛ ላይ በተጻፈው ህግ መሰረት ከአገዋ ኢትዮጵያን ዲስሊስ በዛ ምክንያት ለማድረግ ህጋዊ በቂ ምክንያት የለም።
ኢትዮጵያ ከዚህ መርሃ ግብር በተሰረዝ ቤተሰቦቻቸው ሲጀመሩ በሚሊዮኖች የሚቆጠሩ ሰዎች ካለ ስራ እንደሚቀሩ በኢትዮጵያ ባለስልጣናትም በኩል በእናንተም ዘንድ ተነስቷል እንደ ትልቅ ችግር። ኢትዮጵያ በአስቸኳይ ወደ ሰላማዊ አውድ ካልተመለሰች ደግሞ ከዚህ ህዝብ ቁጥር የበለጠ በአመታት ውስጥ መጎዳቱ አይቀሬ ነው ብለው የሚያነሱ ሰዎች አሉ። ይህንስ እንዴት ማስማማት ይቻላል? የተሻለ የሚባለው አማራጭ የትኛው ነው? የሰብአዊ መብት ረገጣዎች እንዲቆሙና በአጠቃላይ ሰላም የሰፈነባት ሀገር ሁና የኢኮኖሚ ትስስሩ እንዲቀጥል ለማድረግ የተሻለ የሚባለው አማራጭ ምንድን ነው ትላላችሁ? አቶ ኤልያስን የተወሰነ ሀሳብ ሰምተን ወደ አቶ መስፍን መሄድ እንችላለን።
ይጠበቃል። እዚህ ላይ አሁን ችግሩ ምንድን ነው? ኦቨርሳንድሪ የናይጄሪያ ያሳን ተደርጓል። ይህንን በሰላማዊ መንገድ ነገሮች እንዲያልቁ እና የተሻለውን መንገድ ለመፍጠር በአፍሪካን ዩኒየን አሳን የተደረጉ ተዋሉ። በዩኤን እና በኢትዮጵያ ሂውማን ራይት ኦርጋኒዜሽን ተደርጎም ራሱ ተጨማሪ ጥናቶች ተካሂዶ ኢንቨስቲጌሽኖች ተካሂዶ እነዚህን ተለይቶን ችግሮች አድንትፈን ለማድረግ እየተሞከረ ነው ያለ። አሁን ቅድም መስፍን እንዳለው ትንሽ በስሜታዊነት ነው የሚመስለው አንዳንዶቹ ውሳኔዎች የሚካሄዱ እና የኢትዮጵያን መንግስት እንጌዝ አድርጎ የአሜሪካ መንግስት የተሻለው መንገድ ለማግኘት እና አብሮ በመስራት እና በምንፈልግ ፋንታ ወደ ሳንክሽን እና ወደ አርጎን ኮስ እያደረግን ከሄደ ህዝቡን እየጎዳን እና ሪሌሽንሽፖች ደግሞ ስትሬን እያደረግን ነው የሚሄደው። ይሄ የጆ ባይደን መንግስት በደንብ ጠለቅ አርጎ ማየት የሚያስፈልገው ነው ብለን እናስባለን። በተጨማሪ ደግሞ እንደሚታወቀው ሲፒኤልኤፍ የተለያዩ የሆኑ አሶሲቲዎችን በተለያየ ቦታ እያካሄዱ ነው ያሉት፣ በአማራ ክልል፣ በአፋር ክልል፣ ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት እና አሁንም ያ እየቀጠለ ነው ያሉ። የጆ ባይደን አድሚኒስትሬሽን ጫና አድርጎ ኢትዮጵያ በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ተርቆ ምስላል። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ያለ ጫና ያለ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንም እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ የቲፒኤልኤፍ ግሩፕ ትንሽ ቦታና ጊዜ የተሰጠው ይመስላል። ጫና አድርጎ ወደ ህግ የማምጣት አፕሮች የለም እና ይሄ ደግሞ የአሜሪካ መንግስት ሳይሆን ከረንት ያለው አድሚኒስትሬሽን ቻለንጆች ናቸው ብለን ነው የምናስበው። ምክንያቱም ከዚህ ቀደም ያለውን አድሚኒስትሬሽን ብታየው፣ ማይክ ፖምፒዮን ስቴትመንቶች ብታይ ከዚህ ቀደም ክሊርሊ ይህንን ጦርነት እንዴት አላግባብ እንደተጀመረ መንስኤዎቹን በደንብ ስፔት አድርጎት ነበር እና የአሜሪካ መንግስት ሁለቱንም ኢንጌጅ በማድረግ ቲፒኤልኤፍንም አሁን የሚያደርጋቸው ወንጀሎችና ሴቶች እንዳይቀጥሉ ጫን ባለ መንገድ ወደ ህጋዊ መንገድ እንዲመጡ በማድረግ የኢትዮጵያ መንግስት መንግስት በማድረግ እንጂ በሳንክሽን እና በዚህ ሊስቲንግ ሶሉሽን ይመጣል ብለን አናስብም።
አቶ ኤልያስ በደንብ እንዳለው እንዴት ነው መፍትሄው? ባላንስ እንዴት መሆን እንችላለን? ህትመትሊ የተመረጠ መንግስት እና ዲሞክራቲክሊ የተመረጠ መንግስት አለ እና ከነሱ ጋር በመወያየት እና ንግግሮች በማድረግ ይህንን ሁኔታ ማቃለል ይችላል ወይ የሚል አጥያል እንዲሆን ነው። ሌላው ደግሞ ያቀረብነውበት ይህንን ማድረግ ቢቻል የኢትዮጵያ መንግስት ፈቃደኛ ነው ለመነጋገር፣ እንደዚሁም ቀጥታ ያለውን ሁኔታ መፍታት ይቻላል ነው። አሁን ቅድም ያነሳቸው አሁን ያነሳቸውን ችግሮች በሙሉ አንድን ሀገር እና የአንድን ህዝብ መብት በሚያከበር ሁኔታ ውይይት የመተባበር ስሜት ያለው እርምጃ መውሰድ ከተቻለ የአሜሪካን መንግስት ኮንስትራክቲቭ በሆነ መንገድ ሁኔታውን መፍትሄ ሊያገኝ የሚችልበትን መንገድ ማድረግ ይቻላል ብለን እናምናለን።
የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑን እንዲሁም ደግሞ ኢትዮጵያ ለሁለት አስርት ዓመታት አባል ከነበረችበት የአፍሪካ እድገት እድል ድንጋጌ አጎአ ሳትሰረዝ መቀጠል እንዳለባት ከሚያሳስበው ዘመቻ አስተባባሪዎች መካከል አንዱ የሆኑትን አቶ ኤልያስ ሩይን የሰማናቸው፣ ሁለቱንም በእጅጉ አመሰግናለሁ። አሁን ሌላኛውን የክርክር ገጽ እንሰማለን። መሰል ዘመቻዎችን የሚቃወሙ ኢትዮጵያ ውስጥ ያለውን ቀውስ መግታት የሚቻለው መሰል ምጣኔ ሀብታዊና ፖለቲካዊ ጫናዎች ሲደረጉ እንደሆነ የሚሟገቱት እንግዳችን ራሳቸውን ያስተዋውቃሉ፣ ምክንያታቸውንም ይነግሩናል።
ስሜ ዮሐንስ አብርሃ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነው። ዩናይትድ ስቴትስ እየወሰደችው ያለው ነገር ምንድን ነው የሚለው ትንሽ ማየቱ ጥሩ ይመስለኛል። አገዋ ለብቻው ለይተን ከምናይ፣ ምክንያቱ መነሻው መድረሻውም እሱ ስላልሆነ ነው። አሜሪካና ኢትዮጵያ እንደምታውቀው በዘም ያለ የዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በጣም ጥሩ የሆነ ግንኙነት የነበራቸው ትብብር ሲያደርጉ የነበሩ ሀገሮች ናቸው። ምናልባት ከባለፈ አንድ አመት ተኩል አካባቢ አገዋም የዚህኛው አንዱ መገለጫ ነበረ። ምንም እንኳን ለኢትዮጵያ ብቻ የተሰጠ ባይሆንም አንዱ የግንኙነታቸው ትምረት መገለጫ ግን ነበረ። ከጥቂት ጊዜያት ወዲህ ኢትዮጵያ ውስጥ ያለው መንግስት በራሱ ህዝብ ላይ እያደረሰ ያለውን ግፍ እንዲያቆም የአሜሪካ መንግስት በተደጋጋሚ ጥሪ ሲያስተላልፍ ነበረ። የኢትዮጵያ መንግስት የተሰጠው ምላሽ ጆሮ ዳባ ልበስ የሚል ነው። በዚህ የተነሳ ከብዙ ጥረት በኋላ የኤግዚኪቲቭ ኦርደር እንዲወጣ ተደረገ ማለት ነው። እንደሚታወቀው መስከረም 17 የወጣው በዛ ምክንያት በርከት ያሉ እርምጃዎች እየተወሰዱ ነው። እንደሚታወቀው መሳሪያ አቀባ ለማድረግ የወጣ አመንድመንት አለ። ከዛ በኋላ የጉዞና የሀብት አቀባብ ለማድረግ እንቅስቃሴ ላይ እንደሆኑ ይታወቃል። የሚሊኒየም ቻሌንጅ ኮርፖሬሽን የሚባልም ነበረ። በርከት ያለ በመቶ ሚሊዮን የሚቆጠር ብር በኢትዮጵያ ለመሳሰሉ ሀገራት የሚሰጥ እሱም እንደዚሁ እንዲቆም ተደርገዋል። እና አገዋ ከነዚህ ሁሉም እርምጃዎች አንዱ ነው ማለት ነው። አሁን አገዋ ይቁም አይቁም ሳይሆን ለምንድን ነው እንደዛ እያደረጉ ያሉት የሚለው ማየቱ ጥሩ ይመስለኛል። በእኔ እምነት ኢትዮጵያ ውስጥ ድሀ አለ። ድሀው ሰርቶ መብላት መጠቀም አለበት፣ ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሀ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው፣ ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይሄ ለህዝቡን ካለማሰብ አይደለም፣ ደሃውን ካለማሰብ አይደለም። ለደሃው ይታሰባል። ደሃው መጠቀም አለበት፣ መብላት መጠጣት አለበት፣ ሰላም ማግኘት አለበት። ግን ከአገዋም ሆነ ከሌላ የሚገኘው ብር የኢትዮጵያ መንግስት አሁን እየተጠቀመበት ያለው ህዝቡን ለመጨፍጨፍ መሳሪያ ለመግዛት ስለሆነ መቆም አለበት ከሚለው ጎን ቆማለሁ ማለት ነው።
ከቤተሰቦቻቸው ጋር ሲደመሩ ከአንድ ሚሊዮን በላይ የሆኑ ሰዎች ይሄ መርሃ ግብር ቢሰረዝ ለትልቅ ችግር ይዳረጋሉ የሚል ተነስቷል። አንድን ችግር ለማስቆም ሌላ ችግር መቆስቆስ አይሆንም ወይ ብለው የሚሟገቱ ሰዎች አሉ።
እንግዲህ ስታቲስቲክሱ ቁጥሩን እርግጠኛ መሆን አልችልም። ኢንዶርስ ለማድረግም ላለማድረግም አንድ ሚሊዮን ይሆናሉ አይሆንም እርግጠኛ አይደለሁም። የሆነ ይሁን ትንሽም ይሁን በርካታም ይሁን ሰው ቅድም እንዳነሳሁት በተለይ በመንግስት ስህተት በተለይ የመንግስት ኦፊስ በያዘ አካል በሚፈጽመው ስህተት ሰላማዊ ህብረተሰብ መጎዳት የለበትም የሚል ጽኑ አቋም አለን። የምታገልለት ህዝብም እንደዚህ አይነት በደል ግፍ እንዳይፈጸምበት ነው የምታገልለት። የትግራይ ህዝብም በሌላው ኢትዮጵያ ክፍል ያለው ህዝብም ተመሳሳይ የሆነ ግፍና በደል እንዳይፈጸምበት አቋም አለኝ ማለት ነው። ጽኑ የሆነ አቋም አለኝ። አሁን እያልን ያለው ነው ግን በትክክልም ወደ ዝርዝር ስራዎቹንም ከገባን እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው? አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበር፣ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች ትግራይ ውስጥ አንድ የጨርቃጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፈው የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው፣ የኢትዮጵያ መንግስት፣ የኤርትራ መንግስት። እዛ ትግራይ ውስጥ ባልዋሉበት ሀገራቸው ውስጥ ቁጭ ብለው ስራ እየሰሩ በነበሩበት ሰዓት የራሳቸው መንግስት ጠላትን ጋብዞ መጥቶ ነው ይህንን ዶግ አመድ ያደረገባቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፐቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ኢትዮጵያ መንግስት ጠላትን ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም። ዞሮ ዞሮ አሁን ኢትዮጵያ ውስጥ ያለው ነገር እንዲጠቀም ከሆነ 1 ሚሊዮንም እንበለው ከዛም በላይ ሰው ይጎዳል እየተባለ ያለው ሰላም ሲመጣ ነው። ሰላም እንዳይመጣ ደግሞ ግንባር ቀደም ሆኖ ሰላም አልፈልግም ብሎ ሁሉንም ልኡኮች አሜሪካውም የአውሮፓውም የአፍሪካውም ልኡኮች እየመለሰ ያለው መንግስት አለ። ይህንን መንግስት አደብ ግዛ ከተባለ አገዋ አጀንዳ አይሆንም፣ ሌላ ነገርም አጀንዳ አይሆንም። ሁሉም ኢትዮጵያ ውስጥ ያለው ህዝብ ተረጋግቶ የሰላም አየር ሊተነፍስ ይችላል የሚል እምነት አለን።
ጦርነቱ በፈጠረው ውጤት ምክንያት የብዙ ሚሊዮን ሰዎች ህይወት እንዲሁም ንብረት አደጋ ውስጥ ወድቋል የሚባለው አይነት ማዕቀብ የሚደራረብ ከሆነ ተዳከመውን ኢኮኖሚ ሙሉ በሙሉ ሊያወድሙ ይችላል የሚል ስጋትም አለ። የሚያስማማን ሀሳብ ምንድን ነው የሚሆነው? ሰላምና መረጋጋት በአንድ በኩል ሳይጎድል በሌላ በኩል ደግሞ ኢኮኖሚ እንዳይቀዘቅዝ በምን አይነት ሁኔታ ነው ኢትዮጵያና ኢትዮጵያውያን መንቀሳቀስ አለባቸው ብለው የሚያስቡት?
በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ ቀደም ትንሽ ተከፍ ለማድረግ ሞክሬያለሁ። ኢትዮጵያ ከሶስት ዓመት በፊት የት ነበረች የሚል ማየቱ ይሆናል። የት ነው የነበረችው? በኢኮኖሚ፣ በሰላምና ጸጥታ፣ ከሌሎች ሀገሮች ጋር በነበራት ግንኙነት ምን ደረጃ ላይ ነበረች ከሶስት ዓመት በፊት? ኢኮኖሚው እኔ እያልኩት ያለሁት ነገር አይደለም፣ ትልልቆቹ የዓለም አቀፍ ተቋማት፣ የዓለም አቀፍ ገንዘብ ድርጅት፣ የዓለም አቀፍ ባንክ፣ ሌሎቹም አፍሪካ ልማት ባንክን ጨምሮ ኢትዮጵያ በሁለት አሃዝ እያደገች ያለች ሀገር፣ የተስፋ ምድር እየተባለች አልፎ አልፎም የምስራቅ አፍሪካ በኢኮኖሚ መሪ ትባል የነበረችውን የኬንያ ኢኮኖሚ አልፈን የሄድንበት ደረጃ ላይ ነበረን። አሁን ምን ላይ ነው ያለ ነው? አንተም ራስህ አድማጮችን ሊያዩት ሊገነግሙት ይችላሉ። መቀመቅ ወርደናል። አሁን እንደ ሀገር እንደ ኢትዮጵያ ህዝባችንም የዚህኛው ገፈት ቀማሽ ይሆናል ማለት ነው። ይሄ የሆነ ያለው ለምንድን ነው? ኢትዮጵያ ውስጥ ያለው ኢኮኖሚ አሁን የጦርነት ኢኮኖሚ ነው። ህዝብ የሚጠቅም ለህዝብ ፍላጎት የሚውል ሳይሆን ህዝብ የሚገድል አረር የሚገዛበት ኢኮኖሚ ነው ያለው ኢትዮጵያ ውስጥ። ሁሉም ነገር ተቋም ተሸጦም ሊሆን ይችላል፣ ምናልባት ኮፈር ውስጥ የነበረ ብር ወጥቶ ሊሆን ይችላል፣ በብድር የሚገኝ ለልማት ተብሎ የሚገኝ ብርም ሊሆን ይችላል፣ በየቀኑ ለጦርነት የሚሆን መሳሪያ በመጓጓዝ ላይ የተጣደ ኢኮኖሚ ነው ያለን። ይህ ኢኮኖሚ ሌላ ውጤት ሊኖረው አይችልም። ህዝቡ በጣም ይጎዳል። የኑሮ ውድነት ሰማይ ተሰቅሏል። እንደምታውቀው ህዝባችን ይጎዳል፣ ኢትዮጵያ ህዝብ ይጎዳል። በሁሉም ኮርነር ላይ ያለ ኢትዮጵያ ህዝብ፣ በተለይ ደግሞ የትግራይ ህዝብ ደግሞ ከወሰድክ ባንክም ተዘግቶበታል፣ መብራትም ጠፍቶ ውሃም የለ፣ በ360 ከበባ ውስጥ ገብቶ እንዲያልቅ እየተደረገ ነው ማለት ነው። ይህንን እያደረገ ያለው አንድ አካል አለ፣ ፈረንጆቹ ፕሮብለም ቻይልድ የሚሉት። ይሄ ችግር እየፈጠረ ያለ አካል የህዝብ ስልጣን የያዘ መንግስትነት የተቆናጠጠ አካል ነው ይህንን እያደረገ ያለው። የኢትዮጵያ ህዝብ በሰላም እንዲኖር ከሆነ፣ የተረጋጋ ኑሮ እንዲኖር ከሆነ አንዱ መፍትሄ ያለው ይሄ ጦረኛ መንግስት አደብ ግዛ ማለት ነው። አደብ ግዛ ማለት ከተቻለ ሁሉም በሰላም ለመኖር እድሉ ያገኛል የሚል እምነት አለን። ምናልባት ብዙዎች የሚሰሩትንም ፍርሃት ለማስወገድ ይጠቅመናል የሚል እምነት አለን እና ሁሉም ጦርነት ከሚሰብክ፣ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቀዋል፣ ሀገሪቱን ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው፣ ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ ሀሳብ።
ዩናይትድ ስቴትስም በንግድ መስክ ባስተሳሰረው የአፍሪካ እድል ድንጋጌ አጎአ አባልነት ኢትዮጵያ የመቀጠል ያለመቀጠሏ ነገር በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ ንግድ ወኪል ካትሪን ካይነት ለመናገራቸው ሮይተርስ በትናንትናው ዕለት ነግሮናል። እሳቸው ከኦፊሳላዊ አውታሮችና ከሲቪክ ማህበራት የደረሷቸው መልእክቶች አበረታች እንዳልሆኑ ጠቁመዋል። እሳቸው ተቋም በነሐሴ ወር ላይ ባወጣው መግለጫ በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ ኢትዮጵያ ውስጥ እየደረሱ ናቸው ያላቸው በዓለም አቀፍ ደረጃ እውቅና የተሰጣቸው ሰብአዊ መብት ጥሰቶችና ሰብአዊ ቀውስ እልባት ካላገኙ ኢትዮጵያ በድንጋጌው አባልነት የመቀጠሏ ነገር አጠራጣሪ መሆኑን መጠቆሙ ይታወሳል። ለሮይተርስ በጽሑፍ መልእክት ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ብለኔ ስዩም በበኩላቸው በትግራይ በአማራና አፋር ክልሎች የደረሱ ሰብአዊ ቀውሶችን እልባት ለመስጠት መንግስት ከማንም በላይ እንደሰራ ጠቁመው ዝቅተኛ ገቢ ካላቸው ሴቶች ስራ በመንጠቅ ሰብአዊ ቀውስን መግታት አይቻልም ሲሉ ተሟግተዋል። ትስራበት የሚል የኢትዮጵያ ጠቅላይ ሚኒስትር ቢሮ በማህበራዊ ገጾች ያሰራጨው የምስል መልእክትም ከሰሞኑ ሲዘዋወር ነበረ።
has been 4 months since Sarong has joined the 8,000 young women employed at one of Ethiopia's leading industrial parks.
የአንዲት ሴት ሰራተኛን ጉዞ የሚከተለው ተንቀሳቃሽ ምስል ኢትዮጵያን ከአባልነት መሰረዝ መሰል ሴቶችን ለከፋ ህይወት ሊዳርጋቸው እንደሚችል አጽንኦት ለመስጠት ያለመ ይመስላል። ሁለቱንም ገጽ እንድናይ ላገዙን፣ ሀሳባቸውን ላጋሩን የዛሬ እንግዶቻችን አቶ መስፍን ተገኑ፣ አቶ ኤልያስ ህሩይ ከዩናይትድ ስቴትስ፣ አቶ ዮሐንስ አብርሃ ከካናዳ ምስጋና አቅርቤ ልሰናበት። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።